ሰላም እናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አብዛኞቹ ባለ ማሽኖች የከተማ ነዋሪዎች ናቸው አርባ አደሩ ያለው ፈጠር ነው ሁለቱ የሚገናኙበት መንገድ በጣም የተዘበራረቀ እና ደግሞ በጣም ግድ ደብል ያልሆነ አይነት የአገልግሎት አሰጣጥ ነው
ሄሎ እርፍ የኢትዮጵያ አርሶ አደሮችን ከዘመናዊ የግብርና መሳሪያ አቅራቢዎች ጋር ለማገናኘት ያለመ ወጣቶች የተገነባ አገልግሎት ነው። የአገልግሎቱ መስራች አላዛር ሚካኤል የምሽት እንግዳችን ነው። ቆየት ብለን እናገኘዋለን። ሌሎች ጉዳዮችም የተካተቱበት መሰናዶው ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። የኢትዮጵያ አርሶ አደሮችን ከዘመናዊ የግብርና መሳሪያ አቅራቢዎች ጋር ለማገናኘት ያለመ አገልግሎት ነው። በወጣቶች የሚሰጠው አገልግሎት ያለውን እርባና በመመልከት ለተለያዩ ሽልማቶች በቅቷል። በተለያዩ ዓለም አቀፍ ውድድሮች ላይም ታጭቷል። ስለ አገልግሎቱ የበለጠ ለማወቅ አጋር መስራችና ስራ አስኪያጅ ከሆነው አላዛር ሚካኤል ጋር ቆይታ አድርጌያለሁ። አላዛር አገልግሎቱን እንዲጀምር መነሻውን ጉዳዮችን ቀድሞ ያስረዳናል።
ይቋቋም ከገፉት ምክንያቶች ልጀምርና ያው እንግዲህ ሁለታችን እኔም ፓርትነሬም በኢትዮጵያ ግብርና ውስጥ በተለያዩ ድርጅቶች ውስጥ እየሰራን የኢትዮጵያን ግብርና የመረዳት ድሉን ፈጥሮልናል እና አብዛኛው አርሶ አደር ነገር ሁላችንም እንደምናውቀው ከተለመደው ከበሬና ከሰው ኃይል የርሻ መንገድ አልተላቀቀም አሁንም ድረስ እና ብዙዎቹ ችግሮች ከዚህ ጋር የተያዙ ችግሮች አሉበት። በሌላ ጎን ደግሞ አሁን የርሻ ሜካናይዜሽን ወይም የርሻ ማሽኖች የመጠቀም የመግዛት ልምዱ እየዳበረ መጥቷል። ግን ይሄ እያንዳንዱ አርሶ አደር ትራክተር ወይ ኮምባይነር ወይ ትሬሸር የተመሳሰሉትን ማሽኖች አይገዛም ባለው ሁኔታ። ስለዚህ ያለው ሂደት የገዙ ደግሞች ለሌላቸው የማከራየት ስራ ነው እየተሰራ ያለው። ግን እሱም ቢሆን ውጤት ሊያስገኝ በሚችልበት ሁኔታ አይደለም። ምክንያቱም አብዛኞቹ ባለ ማሽኖች የከተማ ነዋሪዎች ናቸው። አርሶ አደሩ ያለው ገጠር ነው። ሁለቱም የሚገናኙበት መንገድ በጣም የተዘበራረቀ እና ደግሞ በጣም ደብል ያልሆነ አይነት የአገልግሎት አሰጣጥ ነው ያለውና ከነዚህን ችግሮች በመመልከት ነው እንግዲህ ይሄንን ነገር እንዴት ማሻሻል እንችላለን ወደሚለው ሐሳብ የመጣ ነው ማለት ነው።
የእናንተ አገልግሎት በተለይ በግብርናው ዘርፍ መልካም የሚባል አስተዋጽኦ ለማበረከት ያለም እንደሆነ እንግዲህ ተከስተ አድርገህልናል። በምን መልኩ ነው ገበሬዎች የሚጠቀሙበት?
በጣም ጥሩ። እንግዲህ ሄሎ እርፍ በ2018 ሐሳቡን አመንጭተን ስንጀምረው የታሰበው ምንድነው? ቀደም እንዳልኩት አርሶ አደሩ ያለው ገጠር ነው። ባለ ማሽኖቹ ባለ ትራክተሮቹ ደግሞ በብዛት ከተማ አካባቢ ነው ያሉት። ስለዚህ ሁለቱን በቀላሉ ማገናኘት የምንችልበት መንገድ ምንድነው ብለን ነው ያሰብነው። ይህንን ለማገናኘት ሄልወርፍ ሶስት መንገዶችን ይጠቀማል። አንድ የሞባይል መተግበሪያ አለ። ዓለም ኡበር እንደምንለው ወይም ደግሞ በሀገራችን እየተለመደ እንደመጣው ራይድ ሄሊንግ ሰርቪስ አይነት ሞባይል መተግበሪያ ዴቨሎፕ አድርገንለታል፣ ሰርተንለታል። ስማርትፎን ተጠቃሚ አርሶ አደሩም ቢኖሩ በዛ ራሳቸውን ሬጅስተር አድርገው ወደ እኛ ፕላትፎርም የሚፈልጉትን ሰርቪስ ማሳወቅ ይችላሉ ማለት ነው ወደ ሄልወርፍ። ሁለተኛው መንገድ ደግሞ ጥሪ ማዕከል ወይም ኮል ሴንተር የምንለው ነው። 9886 የሚባል የጥሪ ማዕከል አለን። በዛ ወደ ቀጥታ በመደወል መመዝገብና የሚፈልጉትን አገልግሎት በሚፈልጉት ቀን እንዲያገኙ እዛ ላይ መመዝገብ ይችላሉ። እነዚህ ሁለቱ መንገዶች ግን ቀጥታ ሊደረስባቸው የማይችሉ ስለሆነ ከግብርና ሚኒስቴር እና ከሌሎች ፓርትነሮች ጋር በጋራ በመሆን በኢትዮጵያ ግብርና እንግዲህ ታች ከአርሶ አደሩ ጋር የሚሰሩ የልማት ሰራተኛ የሚባሉ ባለሙያዎች አሉ፣ ወይም ኤክስቴንሽን ኤጀንቶች የምንላቸው ማለት ነው። ስለዚህ እነሱን በማሰልጠን አርሶ አደሩን ፍላጎት ሲኖረው እነሱ ጋር እየሄደ ይመዘገባል። እኛ እነሱ ያሏቸው ስማርትፎኖች ላይ ወይም ታብሌቶች ላይ መተግበሪያችንን ጭነናል። በዛ መሰረት ይመዘግቡና ወደ እኛ ሲስተም ይልካሉ። ስማርትፎን ወይም ደግሞ ታብሌት ደግሞ የሌላቸው የልማት ሰራተኞች በወረቀትና በእስክሪብቶ መዝግበው በ9886 ላይ ደውለው ያንን ፍላጎት ያስመዘግባሉ። ዜን በሌላኛው ሳይድ ደግሞ የመዘገብን መረጃቸውን እያደረጃናቸው ያሉ አገልግሎት ሰጪዎች ሉ ባለ ትራክተሮች፣ ባለ ኮምባይን ሃርቨስተሮች፣ ባለ መውቂያ ማሽኖች ዘን እንደ አፕሮፕሪየትሊ እንደ ተፈለገው አገልግሎት እና ለተፈለገው ቦታ በአቅራቢያው ያለውን አገልግሎት ሰጪ ከአርሶ አደሩ ጋር ሊንክ እናደርጋለን ማለት ነው። ይሄ አልቲሜት ታርጌቱ ምንድነው? መጣው ኢምፓክት ምንድነው ደግሞ ብለን ስንጠይቅ ሻው በደንብ የመታረስ ውጪያ በደንብ የመወቃት ነገር ስለሚኖር የበለጠ ፕሮዳክቲቭ እንዲሆን ያደርጋዋል። ሶ አልቲሜትሊ የምግብ ዋስትና እየተረጋገጠ የገቢ ምንጩ እየጨመረ እንዲሄድ ማድረግ ነው አልቲሜት ታርጌቱ።
ከተጠቃሚ ገበሬዎች ያገኛችሁት ምላሽ ምን ይመስላል? እንደሚታወቀው ለአመታት የኢትዮጵያ አርሶ አደሮች በባህላዊ መንገድ ነው ሲያርሱ ምርትም ሲሰበስቡ የቆዩትና ከዘመናዊ ማሽን ባለቤቶች ጋር ባላቸው ግንኙነት ውስጥ ይሄ አገልግሎት በምን መልኩ ተጠቀማቸው? ያላችሁ ምላሽ ምን ይመስላል? በአጠቃላይ
እንደ አገልግሎት የመተግበሪያውንና ሌሎች ነገሮችን ዲዛይን በማድረግ በመስራት ወደ ታመት ተኩል አካባቢ ተቆየም በኋላ ባለፈው አመት ግንቦት አካባቢ ነው ሰራውን የጀመርነው መሬት ላይ ወርደን። ያ ወቅት የመሬት ዝግጅት ወቅት ነበረ። አሁን ደግሞ በመኸር ወቅትም እንደዚሁ የውቂያ አገልግሎትን እንዲያገኙ ለማድረግ ጥረት አድርገናል። እስካሁን እንግዲህ የሙከራ አገልግሎት ነበር ስንሰጥ የነበረው፣ አንድ ወረዳ ላይ ነበረ ስንሰጥ የነበረው እና እስካሁን ባለው በዚች በትንሹ በስድስት ወሩ ወደ 1000 አካባቢ የሚጠጉ አርሶ አደሮችን ሜካናይዜሽን አገልግሎት እንዲጠቀሙ አክሰስ እንዲያደርጉ ማድረግ ችለናል እና በቅርቡ ተመልሰን ሄደን እነሱን ኢንተርቪው የማድረግ ስራ እየሰራን ነበረ። ምንድነው ያላቸው ፊድባክ፣ ምንድነው የተሰማቸው ስሜት የሚለው እና በእውነቱ በጣም ከጠበቅነው በላይ ነበረ የአገልግሎቱ ተቀባይነት። ኦልሞስት ይሄ በሚፈለግበት ሰዓት ላይ የመጣ አይነት አገልግሎት እንደሆነ ነው ከአርሶ አደሮቹ ጋር ከሚሰሩትም የልማት ሰራተኞች ያገኘነው ፊድባክ እና በጣም ኢንካሬጅ የሚያደርግ ነገር ነው። እንግዲህ አስፍተን ደግሞ ብዙ ብዙ ቦታዎች ላይ ይሄንን ነገር ለመስራት የሚያስችል አይነት የአርሶ አደር ተቀባይነት ነው ያገኘ ነው።
በዚህ አገልግሎት የተለያዩ ሽልማቶችን የተለያዩ ቅናዎችን እንዳገኛችሁም ሰምተናል። አሁን ደግሞ በአንድ ዓለም አቀፍ የአግሪቴክ የውድድር ላይም ተሳታፊ እጩዎች እንደሆናችሁ ሰምተናል። እነዚህ ውድድሮች በእናንተ የስራ ጉዞ ውስጥ ምን አይነት አስተዋጽኦ አላቸው? በምን መልኩ ጠቀሟችሁ? ለወደፊቱ ያላችሁ እቅድና አላማስ ምንድን ነው?
ያው እንግዲህ አሁን ምንድነው እንደዚህ አይነት ዓለም አቀፍ ውድድሮች ይሄ ኢመርጂንግ ቴክኖሎጂስ ወይም ደግሞ የተጀመሩ ያሉ አዳዲስ ቴክኖሎጂዎችን ለማበረታታትና ያሉባቸውን ችግሮች በተለይ ከፋይናንስና ከቴክኒካል ችግሮችን ለመቅረፍ እገዛ የሚያደርጉ ውድድሮች ናቸው። አሁን እየተወዳደርንበት ያለ ነው ወይም የመጨረሻው ስቴጅ ላይ የደረስንበት ውድድር አሜሪካን ሀገር ያለ ሚልከን ሙሴፌ ፋውንዴሽን የሚባል ያዘጋጀው ነው። እሱ ላይ እንግዲህ ዓለም አቀፍ ውድድር ነው። እዛ ላይ ከ13 ሀገራት ወደ 24 የሚሆኑ ከኛ ጋር የሚወዳደሩ ሌሎች አግሪቴክ ካምፓኒዎች አሉ። እንግዲህ በሱ ዘርፍ እየተወዳደርን ነው። አልቲሜትሊ የነዚህ ውድድሮች ጥቅም ለኛ ምንድን ነው? አገልግሎቱ ከተጀመረ ከመጀመሪያው ቀን ጀምሮ ገንዘብ ማስገኘት የሚችሉ ስራዎች አይደሉ፣ ጊዜ ይፈልጋል። እንዳለመታደል ሆኖ ደግሞ ለእንደዚህ አይነት ሰርቪሶች ሀገራችን ውስጥ ያለው የፋይናንስ አቅርቦት በጣም ዝቅተኛ ወይም የለም በሚባል ደረጃ ነው እና እንዲህ አይነት ዓለም አቀፍ ውድድሮች ላይ የምናገኛቸው የገንዘብ ድጋፎች ፕሮጀክቱን ወይም ስራውን እያስቀጠል ነው እንድንሄድ ከምንሰራባቸው ቦታዎች ላይ ጂኦግራፊ ከቨሬጃችን እንዲሰፋ ብዙ አርሶ አደሮች ጋር እንድንደርስ የሚያደርገን ነው። እግዚአብሔር ረድቶን ካሸነፍን ሙሉ ለሙሉ ስራው ላይ መልሰን ኢንቨስት በማድረግ በብዙ ክልሎች ላይ ይህንን አገልግሎት ለብዙ አርሶ አደሮች ለማዳረስ ይጠቅማል ማለት ነው።
እጅግ በጣም አመሰግናለሁ አላዛር ሚካኤል። የኢትዮጵያን ግብርና ለማዘመን አላማ አድርጎ ስለሚንቀሳቀሰው ሄሎ እርፍ አገልግሎት ማብራሪያ ስለሰጠህን በእጅጉ እናመሰግናለን። መልካም እድል እንዲገጥማችሁም እንመኝላችኋለን።
በጣም እናመሰግናለን። እግዚአብሔር ይስጥልን።
ከአሜሪካ ድምፅ ጋቢና ቪኦኤ ይቀጥላል። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ኢትዮጵያ በማህበራዊ የትስስር ገጾች ጨምሮ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል ከፍትሐ ብሔርና ከወንጀለኛ መቅጫ ሕግ ድንጋጌዎች በተጨማሪ የጥላቻ ንግግርና ሐሰተኛ መረጃ አዋጅ እንዲሁም የኮምፒውተር ወንጀል አዋጅ የመሳሰሉትን አጽድቃለች። ሆኖም በኢትዮጵያ የማህበራዊ ትስስር ገጾች ምህዳር ውስጥ የሚሰራጩ ሐሰተኛ መረጃዎች፣ የጥላቻ ንግግሮችና ሌሎች ወንጀሎች እየጨመሩ መሄዳቸውን በርካታ ተንታኞች እየተናገሩ ይገኛሉ። ይህን በተመለከተ ስመኝሽ የቆየ ዘለግ ያለ ዳሰሳ አድርጋለች።
በማህበራዊ ሚዲያ የሚሰራጩ የሐሰት ዜናዎችና የተሳሳቱ መረጃዎች በኢትዮጵያ ውስጥ ለሚታዩ የተለያዩ የፖለቲካ ውጥረቶች፣ ግጭቶችና የንጹሃን ሰዎች ግድያዎች አስተዋጽኦ አድርገዋል። ከዛም ባለፈ ማህበራዊ ሚዲያው በዜጎች ስነ ልቦናዊ፣ ምጣኔ ሀብታዊና ማህበራዊ መስተጋብሮች ላይ ጉዳት እያስከተሉ ያሉ መረጃዎችን በስፋት ማሰራጨታቸው የሚያሳስብ ደረጃ ላይ መድረሱን ባለሙያዎች ይገልጻሉ። ከቅርብ ጊዜያት ወዲህ በዩቲዩብ ሲሰራጩ የምናያቸው ከግለሰቦች ዕውቅናና ፈቃድ ውጪ በድብቅ ካሜራ እየተቀረጹ የሚተላለፉ የሰዎችን ገመና ያለ ፈቃድ አደባባይ የሚያወጡ ቀደም ሲል ከቤተሰብ ከጓደኛ ወይም ከሽማግሌዎች ሳይልፍ በርቅ ለመፍታት ጥረት ይደረግባቸው የነበሩ የባልና የሚስት ጉዳዮች በሚያዋርድ መልኩ ለአደባባይ እንዲውሉና ቤተሰብ እንዲበተን የሚያበረታቱ ቪዲዮዎች ለምሳሌ የሚጠቀሱ ናቸው። ይሁንና ዩቲዩብን ጨምሮ በፌስቡክ፣ በቴሌግራም፣ በትዊተር፣ በቲክቶክ እና በሌሎች የማህበራዊ ሚዲያዎች እንዲሁም የበይነ መረብ ገጾች የሚሰራጩ ሐሰተኛ መረጃዎችንና የጥላቻ ንግግሮችን ጨምሮ ማናቸውም ከስነ ምግባር ያፈነገጡ የእምነት ነጻነትን የሚጻረሩና የግለሰቦችን መብት የሚጋፉ መረጃዎች ወንጀል መሆናቸውን የሕግ ባለሙያዎች ይገልጻሉ። አቶ ሰለሞን ጎሹ የሕግና የኮሙኒኬሽን ባለሙያ ሲሆኑ በተለይ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል የወጡ አዋጆችን በማርቀቅ ሂደት ውስጥ ተሳትፈዋል።
ወንጀል ናቸው። ይሄንን የግል ያለመነካት መብትን መንካት ሕገ መንግስቱ በአንቀጽ 26 የሚያስቀምጠው በጣም ጠንካራ ፕሮቴክሽን ነው። ለሕዝብ ጥቅም ተብሎ ይሄንን ማድረግ የሚያስከትለው በጣም ጠንካራ የሆነ የሕዝብ ጥቅም ጀስቲፋይ ካልተደረገ በስተቀር የፕራይቬሲ ራይቶችን ወይም ያለመነካት የግለሰቦችን መብታቸውን የሚነኩ ነገሮችን በግለሰብ ደረጃም በሚዲያ አማካኝነትም ሊሰራጭ እንደማይገባ የሚደነግጉ ወይም ያንን የተላለፈ የሚያስከትላቸው ቅጣቶችን የሚደነግጉ ህግጋቶች ኢትዮጵያ በአግባቡ አላት።
አቶ ሰለሞን እንደሚሉት ኢትዮጵያ በበይነ መረብ የሚፈጸሙ ወንጀሎችን በህግ ተጠያቂ የሚያደርጉ የፍትሐብሔርና ወንጀለኛ መቅጫ ህጉን ጨምሮ የተለያዩ የህግ ማዕቀፎች አሏት። ነገር ግን ህጎቹ በየቦታው የተሰባጠሩ መሆናቸውና ህብረተሰቡም ስለ ህጎቹ በቂ መረጃ ለማግኘቱ ለአፈጻጸም አስቸጋሪ አድርጓቸዋል። ለምሳሌ ከግለኝነት ወይም ካለመነካት መብት ጋር የተገናኙ ወንጀሎች በወንጀለኛ መቅጫ ህጉ ሊጠየቁ ይችላሉ። ከዛ በተጨማሪ ግን በማህበራዊ ሚዲያ አማካኝነት የሚፈጸሙ ወንጀሎችን ለመከላከል ከወጡ ህጎች አንዱ የመገናኛ ብዙሃን አዋጅ መሆኑን አቶ ሰለሞን ያስረዳሉ።
የመገናኛ ብዙሃን አዋጅ በግልጽ አንድ መገናኛ ብዙሃን ለምሳሌ በኢንተርኔት አማካኝነት አገልግሎት የሚሰጥ የመገናኛ ብዙሃን ሶስት ነገሮችን ሊያሟላ ይገባል። አንደኛ ህጋዊ ድርጅት ሊኖረው ይገባል። ሁለተኛ እነዛን ስራዎች እነዛን ኤዲቶሪያል ውሳኔ የሚሰጥበት መዋቅር ወይም ስትራክቸር ሊኖረው ይገባል። ሶስተኛ እነዛን አገልግሎቶች በኢንተርኔት አማካኝነት አገልግሎቱን የሚሰጥ ከሆነ የበይነ መረብ መገናኛ ብዙሃን የሚለውን ያሟላል ማለት ነው። እሱ አሟልቶ ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር የሰርቲፊኬት ጉዳይ ይመጣል ማለት ነው። እነሱን ያሟላ አካልን ነው ሬጉሌት የሚያደርገው እንደ ተቋማዊ ነው እንጂ የግለሰቦችን ሀሳብን በነጻነት የመግለጽ መብታቸውን የሚገለገሉ ሰዎች ላይ ሞኖፖል የለውም፣ እነዛን የመከታተል የለውም። ነገር ግን የሞኒተሪንግ ስራ ይሰራል። ለምሳሌ የመገናኛ ብዙሃን ባለስልጣን በመገናኛ ብዙሃን ወይም በኮሚኒኬሽን ጉዳይ ላይ መንግስትን አድቫይስ ለሚያደርግ የፖሊሲ ጉዳዮችንም እነሱን ነገሮች በተጓዳኝ ያደርጋል።
በማህበራዊ የብዙሃን መገናኛ ዘዴዎች በሚሰራጩና ጥላቻ በሚታጨቅባቸው መልእክቶች የሚደርሱ ግጭቶችን ለማስቆም ሲባል በ2012 ዓ.ም በህዝብ ተወካዮች ምክር ቤት ጸድቆ ስራ ላይ የዋለው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣው አዋጅ ሌላው በማህበራዊ ሚዲያ የሚሰራጩ ጎጂ መረጃዎችን ለማስቆም የወጣ ህግ ነው። አቶ ሰለሞን እንደሚሉት ይህ አዋጅ በህጋዊ መንገድ ለተመዘገቡ መገናኛ ብዙሃን ብቻ ሳይሆን በግለሰቦች ለሚሰራጩ ሐሰተኛ ወይም ጎጂ መረጃዎችም ያገለግላል።
የጥላቻ ንግግርና የሐሰተኛ መረጃ አዋጅ ግን በማህበራዊ መገናኛ ብዙሃንን ጨምሮ የጥላቻ ንግግር የሚያስከትሉ ወይም ደግሞ ሐሰተኛ መረጃ ተብሎ በህጉ ትርጉም የተሰጣቸውን ጉዳዮች ጥሰው ጉዳት ያስከተሉ ማንኛውንም አካል ነው። ለመገናኛ ብዙሃን ተብሎ የወጣ ህግ አይደለም። ነገር ግን የሐሰተኛ መረጃ ወይም ደግሞ የጥላቻ ንግግር አሰራጭተው ቢገኙ በዚህ አዋጅ የወንጀል ተጠያቂነት ይኖርባቸዋል።
ሌላው በርካቶች መኖሩን እንኳን የማያስተውሉት ህግ በ2016 ዓመተ ምህረት የጸደቀው በኮምፒውተር የሚፈጸሙ ወንጀሎች አዋጅ ነው። ይህ አዋጅ በዋናነት በኮምፒውተር አማካኝነት የሚፈጸሙ የማጭበርበር፣ የማታለልና የስርቆት ወንጀሎችን የሚመለከት ሲሆን ህጉ ለሰባዊ መብት ጥበቃ በቂ ትኩረት አልሰጠም በሚል ማሻሻያ እንዲደረግበት ሐሳብ ቀርቦ እንደነበር አቶ ሰለሞን ያስታውሳሉ።
በ2016 የወጣው የኮምፒውተር ክራይም አዋጅ ዋናው ትኩረቱ ብሔራዊ ደህንነት ወይም ናሽናል ሴኩሪቲ የሚለውን ጉዳይ ለመጠበቅ በሚል ነው የወጣው። ስለዚህ ለሰብአዊ መብት ድንጋጌዎች ወይም ደግሞ ልዩ ኤክሰፕሽንስ በቂ ትኩረት አልሰጠም በሚል በእኛ ቡድን ተዘጋጅቶ የነበረው ረቂቅ ሁለቱን በብሔራዊ ጸጥታና በግለሰቦች የሰብአዊ መብት ጥበቃ መካከል ባላንስ ለመፍጠር ሁለቱንም ያጣጣመ እንዲሆን ተደርጎ ረቂቅ ቀርቦ ነበር። የዛሬ 3 ዓመት እንግዲህ ከመረጃ ነጻነት አዋጁ አዲሱ ረቂቅ ጋር አብሮ ለፍትህ ሚኒስትር ቀርቦ ነበር። ፍትህ ሚኒስትር በወቅቱ በሌሎች በርካታ አዳዲስ ህጎች እየወጡ ስለነበር ተጨማሪ ውይይት ይደረግበት በባለድርሻ አካላት ብሎ ነበር ያኔ የያዘው። ወደ ካውንስል ኦፍ ሚኒስትርስ አልሄደም። ፍትህ ሚኒስትርም ያን ረቂቅ አስቀምጦ በእጁ እንደቆመ ነው ያለው።
በማህበራዊ ሚዲያ ላይ ከሚፈጸሙ የስም ማጥፋትና የግለሰብን መብት የሚጋፉ ወንጀሎች በተጨማሪ በአሁኑ ሰዓት ኢትዮጵያ ውስጥ ለፖሊስ ራስ ምታት የሆነው ወንጀል ደግሞ በበይነ መረብ ወይም ኦንላይን ባንኪንግ የሚፈጸመው ስርቆትና ግለሰቦችም ኢኮኖሚያዊና ማህበራዊ ቀውስ ውስጥ እየከተተ የሚገኘው ቤቲንግ ወይም ውርርድ መሆናቸውን የኢትዮጵያ ፌደራል ፖሊስ ቃል አቀባይ ጄይላን አብዲ ይገልጻሉ።
ሞባይል ባንኪንግ አስቸጋሪ የሆነ ነው አንዱ። ሁለተኛ ደግሞ ይሄ ቁማር የሚጫወቱበት ቁማርም አለ፣ በሱ የሚበሉዋል። ሁለተኛ ደግሞ ለምሳሌ በዚህ ግሩፕ ውስጥ ግቢ ይሉሻል። የተለያዩ አፕሊኬሽኖች አሉ። በቴሌግራም ግሩፕ ያደርጉና ከዛም በኋላ የተወሰነ እቃ በርካሽ ይሸጡልሻል። ከሸጡልሽ በኋላ አንቺ አሁኑ ጨምሬሽ እንድትጫወቺ ያጓጉሻል። ከዛም በኋላ ትልቅ ብር ስትልኪ ስልካቸውን ይዘጋሉ። እንደዚህ አይነት ወንጀሎች በጣም እየተበራከቱ ነው ያሉ ከዲፋሜሽኑ በላይ። ምክንያቱም ዲፋሜሽን ግለሰቡም ራሱ መከላከል ይችላል እኮ፣ ግለሰቡም ከሶ ሰውየውን ተጠያቂ ማድረግ ይችላል።
በማህበራዊ ሚዲያ አማካኝነት የሚፈጸሙና የማህበረሰብን ደህንነት አደጋ ላይ የሚጥሉ ወንጀሎችን ለመከላከል የወጡት ህጎች ወጥ ሆነው አንድ ቦታ ባይኖሩም አቶ ሰለሞን እንደሚሉት በተለያየ ማዕቀፍ ውስጥ ሆነው ወንጀል ሲከሰት ለማስቆም በግለሰቦች ወይም በፍትህ ሚኒስቴር ክስ መቅረብ ይኖርበታል።
በወንጀል ከተከሰተ ወንጀል ጉዳይ ላይ መንግስት ነው ክሎ ክስ የሚያቀርብ ጉዳይሽን የሚከታተል ቢያው መስሪያ ቤት አለ። አቃቢ ህግን ያቀፈው የፍትህ ሚኒስትር ነው ዋነኛው አካል። ነገር ግን የተለያዩ ኤጀንሲዎች በተለያየ ልዩ ጉዳይ ላይ ኃላፊነት ደግሞ ይሰጣቸዋል። ሶ እነዛ ተቋማት ለምሳሌ እንደ ኢንሳ ወር ሌሎች ተቋማት ከፍትህ ሚኒስትር ጋር በጋራ ዲል የሚያደርጉባቸው የተለያዩ ሰብጀክት ማተሮች ሊኖሩ ይችላሉ። ግን አቃቢ ህግ በራሱ ተነሳሽነት ጉዳዮችን ኢኒሼት አድርጎ ወንጀል አድራጊዎችን ተጠያቂ እንዲሆኑ ያደርጋል። አንዳንድ ግን የተለዩ ወይም ደግሞ በተፈጥሯቸው በጣም ፐርሰናል የሚባሉ ግለኝነት መብት ጋር ያለመነካት መብት ጋር በጣም የተገናኙ አንዳንድ ጉዳዮች ቅሬታ ሲቀርብ ብቻ አቃቢ ህግ የሚያንቀሳቀሳቸው ጉዳዮች አሉ።
በርካታ የሰብአዊ መብት ተከራካሪዎች ግን የጥላቻ ንግግርንና ሀሰተኛ መረጃዎችን ለመቆጣጠር የወጡት ህጎች ዜጎችን ከጥቃት ከመጠበቅ ይልቅ የስጋት ምንጭ መሆናቸውን ነው የሚናገሩት። እንዲያውም በተቃራኒው የመናገር ነጻነትን ለመደፍጠጥና የተለየ ሐሳብ ያላቸውን ሰዎች በማስፈራራት ጸጥ ለማሰኘት ዓላማ እየዋሉ መሆናቸውንም ገልጸው ይከራከራሉ። በማህበረሰብ ውስጥ በማንኛውም መንገድ ወንጀል ሲፈጸም የመከታተልና ለህግ የማቅረብ ኃላፊነት የተጣለበትን ፖሊስ እየፈተኑ ካሉ ወንጀሎች መካከል አንዱ በቴክኖሎጂ በመታገዝ የሚፈጸሙ ወንጀሎች መሆናቸውን ፖሊስ ያምንበታል። በመሆኑም ፖሊሶች እነዚህን ወንጀሎች ለመከላከል ስልጠና እየተሰጣቸው መሆኑን አቶ ጆይላን ይገልጻሉ።
ፖሊስ የኢትዮጵያ ፌደራል ፖሊስ ወንጀል ምርመራ ፖሊሶችን እስከ ውጭ ሀገር ድረስ ልከን አሰልጥነን ደቡብ ኮሪያ፣ በቻይና፣ እዚህ ዙሪያ በተለይ በሳይበር ክራይም ዙሪያ እንደ ስልጠና እንዲያገኙ አድርገን በነዚህ በሶሻል ሚዲያ ላይ በህዝብ ላይ የሚደርሰውን አደጋ ለመከላከል የሀሰተኛ መረጃ እየተሰራጨ በዚህ መንገድ ህዝብን ከህዝብ ጋር የሚያጋጩ በተለያዩ መንገድ የሚሰሩትን ለመቆጣጠር እንድንችል ስልጠና ወስደዋል። ስለዚህ በዛ መሰረት ፖሊስ ያዘ መረጃ ወንጀልን እያጣራባቸው ያሉ ሰዎች ግለሰቦች አሉ። በዚህ ዙሪያ ማለት ነው። በዚህ መሰረት ይሰራል ማለት ነው።
ያም ሆኖ ግን ህብረተሰቡ በማህበራዊ ሚዲያ የሚፈጸሙ ወንጀሎች ወንጀል መሆናቸውን አውቆና ያንን ለመከላከል የወጡ ህጎች እንዳሉ ተረድቶ ክሶችን ወደ ፖሊስ የማቀረቡ ልምድ አለ ወይ ስንል ላቀረብንላቸው ጥያቄ አቶ ጄላንድ ሲመልሱ
ህብረተሰቡ እንግዲህ ጉዳት የደረሰበት ሰው ይከሳል። ለምሳሌ ሳያት አንድ ሰው እንደዚህ አይነት ቀረጻ የተካሄደበት ትዳር የፈረሰበት ወይም ትዳሩ ጉዳት ላይ የወደቀበት ሰው ካለ በኢንዲቪዥዋልም ማመልከት የሚችልበት ወንጀል አለና ስለዚህ በግለሰብ ደረጃም አመልክቶ እነዛን ሰዎች ተጠያቂ ማድረግ ይችላል። እንግዲህ የወጡ ህጎች በሙሉ ህዝብ ያውቃቸዋል ተብሎ ነው የሚገመተው እና በየጊዜው ደግሞ ኤክስፐርቶች እያስተማሩ ነው ያሉት። ምክንያቱም የኢትዮጵያ ህግ በተለያየ ቦታ ተበታትኖ የሚገኝበት ሁኔታ ስላለ ህብረተሰቡ ያንን ሁሉ ያውቃል ብለን ከገመትንም አስቸጋሪ ስለሆነ በየጊዜው ግን የህግ እውቀት ህብረተሰቡ እንዲኖረው በሬዲዮ በቴሌቪዥን እያስተማርን ነው ያለን።
በማህበራዊ ሚዲያ ተፈጽመው ወደ ህግ የተወሰዱ ጉዳዮች አልፎ አልፎ ይሰማሉ። ለምሳሌ በቅርቡ ልጅ ያሬድ በሚል ስያሜ የሚታወቀው ኮሜዲያን ያሬድ ዘላለም በኮምፒውተር የሚፈጸም ወንጀል ድንጋጌን በመተላለፍ የቤተ ክርስቲያንንና የሰዎችን ክብርና ስም በማጉደፍ እንዲሁም የጥላቻ ንግግርን በማሰራጨት ክስ ተመስርቶበት ነበር። ሆኖም አቶ ሰለሞን እንደሚሉት አብዛኞቹ በስም ማጥፋትና በመሳሰሉት ወንጀሎች ክስ ተመስርቶባቸው ወደ ህግ የሚወሰዱ ወንጀሎች በእርቅ እንዲጠናቀቁ እንደሚደረጉ ይገልጻሉ።
አንዳንድ ያስተዋልኳቸው በማህበራዊ መገናኛ ብዙሃን ላይ ለምሳሌ ወደ ፍርድ ቤት ለማስኬድ ጠበቃ ቀጥረው ይህንን ጉዳይ ሲጀምሩ በርቅ የተደመደሙ የነበሩ ኮንቴንቶችን ዲሊት ለማድረግ ግለሰቦች ተስማሙ የሚሉ አንዳንድ ዘገባዎችንም አይተናል። ሰው እሱ ላይ ያለውን ክላሪቲ ማስተማሩ ጎን ለጎን መምጣት አለበት። ያንን የማስተማር ስራ ግን ሌሎቹን እንዲማሩ ዲተረንስ ኢፌክት እንዲኖረው ሌሎቹን ይህም ላይ እንዲህ አይነት ጥያቄነት ይኖርብኛል ብለው እንዲታቀቡ ለማድረግ በመንግስት አንዳንድ በጣም ከበድ ያለ ጉዳት ያደረሱ እንዲህ አይነት ጥሰቶች በቀጥታ በማምጣት የማስተማር ሂደት አንድ ማድረግ አለበት ብዬ ነው አድቫይዝ ማድረገው።
ማህበረሰቡም ሆነ የህግ አስፈጻሚዎች በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን አውቀው ራሳቸውንም ሆነ ማህበረሰቡን ከአደጋ እንዲጠብቁ ግንዛቤ የማስጨበጥ ስራዎች በስፋት መሰራት እንዳለባቸው አቶ ሰለሞን ይመክራሉ።
የሐሰተኛ መረጃና የጥላቻ ንግግሩን ህጉ ሲወጣ በርስ በኩል ፖሊሶችን፣ አቃቤ ህጎችን፣ ዳኞችን ለዛ የማዘጋጀት ባሉት ጉዳዮች ላይ ምክክር የማድረግ ነገር ተጀምሮ በነበረበት ጥሩ አጋጣሚ ነው ይሄ ኮንፍሊክቱ የመጣው። ኮንፍሊክቱ ከመጣ በኋላ የመንግስትን ፕራዮሪቲ የእነዚህን ተቋማት ቅድሚያ የሚሰጡበትን ነገር ስለቀየረ እንዳልኩሽ ባለፉት ሁለት ዓመታት በዚህ ረገድ የተሰሩ ስራዎች በጣም እዚህ ግባ የሚባሉ አይደሉም። የተነሱን ጉዳዮች በትክክል ለፍርድ ቤት ቀርበው ልባት ያገኙ ጉዳዮች ብዙ አይደሉም።
የቴክኖሎጂው በየጊዜው ተለዋዋጭነት ወንጀሎችንም እንዲራቀቁ ያገዘ መሆኑን የሚገልጹት አቶ ጄላይንም ፖሊስም በቴክኖሎጂው ታግዞ ህብረተሰቡን በተሻለ መልኩ ለመጠበቅ ጥረት እያደረገ መሆኑን በምሳሌ ያስረዳሉ።
አሁን እያንዳንዱ ህብረተሰብ በፍጥነት ወዲያውኑ ለፖሊስ ማመልከት የሚችል የሲቲዝን ኤንጌጅመንት የሚባል አፕሊኬሽን አሁን በቅርብ ጊዜ በጉግል ፕሌይ ስቶር ላይ ተግባራዊ ሆነው ህብረተሰቡ ከፖሊስ ጋር በደቂቃ እየተገናኘ የሚፈጠረው ወንጀል ሁሉ የሚያሳውቅበት መንገድ እየተፈጠረ ስለሆነ በጣም እየዘመነ ነው ያለው ማለት ነው። ኢትዮጵያ ፌዴራል ፖሊስ
ኢትዮጵያ ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት የሚፈጸሙ ወንጀሎችን ለመከላከል የቆዩና አዲስ የጸደቁ ህጎች ቢኖሯትም የጥላቻ ንግግርና ጉዳት አድራሽ ሐሰተኛ መረጃዎችን መቆጣጠር ግን እስካሁን አለመቻሏን ባለሙያዎች ይስማሙበታል። ግለሰቦች መብታቸው ሲነካ ወደ ህግ እንዲመጡ የሚያበረታቱ ትምህርቶችና አስተማሪ የሆኑ የህግ ቅጣቶች ሊኖሩ እንደሚገባም መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ ሩሲያ በዩክሬን ላይ የፈጸመችው ወረራ ሁለተኛ ዓመቱን ሊደፍን በተቃረበበት በአሁኑ ሰዓት ዩክሬናውያን ለተራዘመ ጦርነት በመዘጋጀት ላይ ናቸው። እንግዲህ ወልዴ የዚህን ዘገባ ዝርዝር ያስደምጠናል።
የሩሲያ ወረራ ሁለት ዓመታት ሊያስቆጥር ጥቂት ቀናት በቀረበት በዚህ ወቅት ዩክሬን በዶኔስክ ክልል ከሚገኘው አቭዲቭካ ጦሯን ለማፈግፈግ ወስናለች። በአሜሪካ ደግሞ የዩክሬን ውሳኔ የመጣው ኮንግረስ ለሀገሪቱ የሚሰጠውን እርዳታ ማሳለፍ ባለመቻሉ ነው ሲል ዋይት ሀውስ ይከሳል። ዩክሬናውያን በጀግንነት እየተፋለሙ ነው፣ ነገር ግን አቅርቦት አጥሯቸዋል ሲል ዋይት ሀውስ ይገልጻል። ዩክሬን ከአቭዲቭካ ባፈገፈገችበት ዕለት ፕሬዚዳንቷ ቮሎዲሚር ዜሌንስኪ በሙኒክ የጸጥታ ጉባኤ ላይ ንግግር አድርገው ነበር።
Do not ask Ukraine when the war will end. Ask yourself.
ጦርነቱ መቼ እንደሚያበቃ ዩክሬንን አትጠይቁ፣ ራሳችሁን ጠይቁ። ለምን ፑቲን አሁንም ጦርነቱን መቀጠል ቻለ ብላችሁ ጠይቁ።
በኪቭ የሚገኙ ዩክሬናውያን ነገሩ ከባድ ሆኖባቸዋል። የተራዘመ ሊሆን ለሚችለው ጦርነትም እየተዘጋጁ ነው። ኪቭ ኢንዲፔንደንት የተሰኘው የድረ ገጽ ጋዜጣ አዘጋጅ ኦልጋ ሩዴንኮ ጦርነቱ ከሁለት ዓመታት በፊት ሲፈነዳ በስራ ገበታዋ ላይ ነበረች። የድረ ገጽ ጋዜጣውም ገና አንድ ወሩ ነበር።
Antony Blinken said that the invasion of Ukraine is going to start.
Antony Blinken የሩሲያ ወረራ ከንጋት በፊት ይጀምራል ብለው ተናገሩ። ያኔ ነው ነገሩ ድንገት የምር እንደሆነ የታወቀው።
የሩሲያው ፕሬዝዳንት ቭላድሚር ፑቲን በወረራው ዋዜማ ንግግራቸውን ሲቋጩ ኦልጋ ለስራ ዝግጁ ነበረች።
We prepared a news item saying Putin announces war against Ukraine
and ዜና አዘጋጀን ፑቲን በዩክሬን ላይ ጦርነት አውጇል የሚል ልክ ንግግሩን እንዳቆመ አተምነው። በዛው ሰዓት አከባቢ ፍንዳታዎች መስማት ጀመርን።
የድረ ገጹ ጋዜጣ ለሁለት ዓመታት በተከታታይ ጦርነቱን በመሸፈኑ ኪቭ ኢንዲፔንደንት በዩክሬን በመሬት ላይ ስላለው ሁኔታ በእንግሊዝኛ ቋንቋ የሚዘግብ ዋና የመረጃ ምንጭ ሆኗል። ዓለማውን ዩክሬናውያን ለምን እየተፋለሙ እንደሆነ ዓለም እንዲረዳ ማድረግ ነው። ኦልጋ ትከተላለች።
It is very frustrating to be here in Ukraine and to watch all the news coming out.
እዚህ ዩክሬን ተቀምጠን የአሜሪካ ኮንግረስ ለዩክሬን የሚሰጠውን እርዳታ አለማጽደቁን በዜና መስማት በጣም ተስፋ አስቆራጭ ነው። ለነርሱ ጉዳዩ የቁጥር ጉዳይ ሊሆን ይችላል፣ ለኛ ግን ጉዳዩ የሰዩትን የተመለከተ ጉዳይ ነው።
ቮሎዲሚር ኦምሊን በዩክሬን ጦር ውስጥ ሻለቃ ነው።
We become much stronger. By arms, by people, and definitely.
ሰራዊታችን በሰው ኃይል ተጠናከረ። በርግጥም የሚያስደስት ጉዞ አልነበረም። ጦርነቱ በሁለት ወይም ሶስት ሳምንታት ወይም ወዲያውኑ የሚጠናቀቅ አልነበረም። ጊዜ ይወስዳል። ነገር ግን ሞራላችን ከፍ ያለ ነበር። ቁርጠኝነት ከሌለ ድል አይገኝም። በእኛ በኩል ቁርጠኝነታችን ጠንካራ ነበር።
በኪቭ ነዋሪዎች ጦርነቱ እንዲያከትም ተስፋ ያደርጋሉ። ዳንኤል የቬኒስ ነዋሪ ነው።
I want to see my mother, father. They are from they are
አባትና እናቴን ማየት ይሻለው። ውጭ ሀገር ነው ያሉት። እዚህ ያለሁት ወደ እነርሱ መሄድ ስለማልችል ነው።
ሌላው የከተማዋ ነዋሪ ኦሌክሲ የሚያክለው አለ።
Risky every day, every night.
በየቀኑ በየሌሊቱ ፍራቻራ ላይ ነን። በአገራችን ሰላም እንዲኖር እንፈልጋለን። ፑቲንን አስቁመን ግዛታችንን ማስመለስ እንፈልጋለን።
ካተሪና ደግሞ የዓለም አቀፉን ማህበረሰብ ገዛ አስፈላጊነት አጽንኦት ሰጣለች።
ይህ ጦርነት ረጅም ጊዜ ይወስዳል። በጣም ያስፈራኛል። ከዓለም አቀፉ ማህበረሰብ ገዛ ዩክሬን ይህንን ትልቅ ጠላት ማሸነፍ አትችልም።
ቪኦኤ ያነጋገራቸው ዩክሬናውያን እንደሚሉት ለውትድርና የሚመለመሉ ከሆነ ተመስግበው አገራቸውን ይከላከላሉ። በተጨማሪም የሚዋጉት ለጋራ ዲሞክራሲያዊ ሰታቸው መሆኑን ዓለም እንደሚረዳቸው ተስፋ ያደርጋሉ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉና አመሰግናለን። ዛሬ ቀደም ብሎ የተላለፉትን ጨምሮ ሌሎች መረጃዎችን ለማግኘት ኦፊሻላዊ ድረገጻችንን amharic.voenews.com መጎብኘት አዘንጉ። ተስተናግዳችሁ የነሽውት አጣሙስ ይምነኝ ኤልያስ አስማረ በቅንብሩ አብረን ቆይቷል። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።